ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
ሙስና ህጋዊ እስከሚመስል ድረስ አንዳንድ አገልግሎቶች ተመን እንዲወስድላቸው የሙስና ተመን በጣም የተስፋፋበት ጊዜ ላይ ነው ያለ ነው እና በጣም ሲሪየስ ፕሮብለም ሆኗል። ለዚህ መፍትሄ መፈለግ አስፈላጊ ነው።
የኢትዮጵያ ምጣኔ ሀብት ባለሙያዎች ማህበር ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማን ድምጽ ነው የሰማችሁት። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። ዘላቂ የግጭት ማስቆም ስምምነቱን ተከትሎ ለ1.5 ሚሊዮን ህዝብ የሚሆን የእርዳታ ምግብ ትግራይ ክልል መግባቱን መንግስት አስታወቀ። የዚህም ዝርዝር ደርሶናል፣ የእለቱን አብይ ርዕስ ተከትሎ ይቀርባል። ሐሙስ ዳር 8 2015 ዓመተ ምህረት ጤና አስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ፣ አቀናባሪዋ ብርሃን ኃይሉ፣ የስርጭት መሐንዲሱ ኦድሬስ ይገስ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። የሰዓቱን ያለን ዜና የሚያሰማን ደረጀ ደስታ ነው። መልካም ምሽት።
ጤና ይስጥልን አድማጮቻችን እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኬንያ መዲና ናይሮቢ ጥቃትና ዘረፋ በመበራከቱ ፕሬዝዳንት ዊሊያም ሩቶ ልዩ ፖሊስ እንዲሰማራ ትዕዛዝ ሰጥተዋል። በከተማው አንዳንድ አካባቢዎች ዘረፋው በቀን ጭምር እየተካሄደ መሆኑ ታውቋል። የወንጀሉ መጨመር ያሳሰባቸው አንድ ሐኪም በማህበራዊ ሚዲያ ማስጠንቀቂያ አስተላልፈዋል። ቪክቶሪያ አሞንጋ ከናይሮቢ የላከችውን አጭር ዘገባ እንግዱ ወልዴ ያቀርበዋል።
ጀነራል ሰርቪስ ዩኒት እና ራፒድ ዲፕሎይመንት ዩኒት የተባሉት ሁለት ልዩ የፖሊስ ክፍሎች ከማክሰኞ ጀምሮ ወንጀል በተበራከተባት ናይሮቢ ተሰማርተዋል። ስምሪቱ በመዲናው እየጨመረ የመጣውን ወንጀል ለመቀነስ ታስቦ በመንግስት ካቢኔ መጽደቁም ታውቋል። የልዩ ፖሊስ ቡድኖቹ መሰማራት ጸጥታና ቁጥጥር እንዲጨምር ያደርጋል ብለዋል ፕሬዚደንት ሩቶ። ጀነራል ሰርቪስ ዩኒት ወይም ጂኤስዩ በመባል የሚታወቁት በረብሻና እጅግ አስጊ ሁኔታ ሲያጋጥም የሚሰማሩ መሆኑ ታውቋል። ዴይሊ ኔሽን የተሰኘው ጋዜጣ እንደዘገበው የጂኤስዩ ፖሊሶች ማክሰኞ ዕለት አውራ መንገዶች ላይ ሲዘዋወሩ ታይተዋል። አንዳንድ የጸጥታ ተንታኞች መንግስት የወሰደው እርምጃ ወቅታዊ ቢሆንም ዘላቂነት ግን የለውም ባይ ናቸው። የጸጥታ ባለሙያው ጆርጅ ሙሳሚሊ ለቪኦኤ እንደተናገሩት ልዩ ፖሊሶችን ማሰማራት ብቻ ወንጀሉን ለመከላከል መፍትሄ አይሆንም።
ጉዳዩ ፖሊሶችን ከማሰማራት በላይ መፍትሄ የሚሻ ነው። በከተማ ወንጀልን ለመከላከል ያልሰለጠኑ ፖሊሶች መፍትሄ አይሆኑም። አሁን የተሰማሩት ሰዎች ድንበር አካባቢ ችግር ሲኖር የሚሰማሩ ናቸው። አሁን ከተማ መሃል አምጥተናቸዋል።
በኬንያ ብሔራዊ ፖሊስ አገልግሎት መረጃ መሰረት ማጅራት መምታትና የጩቤ ጥቃት በመዲናው እየጨመረ ነው። በማህበራዊ ሚዲያ በተሰራጨ አንድ ቪዲዮ በሞተር ብስክሌት ላይ ያለ ሰው በመኪና ማቆሚያ ስፍራ የነበረን ሌላ ሰው በጠራራ ፀሐይ የእጅ ስልኩን ሲነጥቅ ያሳያል። ባለፈው ሰኞ ፖሊስ ወንጀል በጣም ተስፋፍቶባቸዋል የሚላቸውን ዋና ዋና የከተማው ክፍሎች ዝርዝር አውጥቷል። ሰዎች ወደ እነዚህ ስፍራዎች ከመሄድ እንዲቆጠቡ መክሯል። ናይሮቢ በኬንያ ትልቋ ከተማ ስትሆን 5 ሚሊዮን ነዋሪዎች አሏት።
የዩጋንዳው ፕሬዝዳንት ዩሬ ሙሴቪኒ ባለፈው ወር የፈረሙበት አዲሱ የኢንተርኔት ሕግ የመናገር ነጻነትን ለመክታትና የመንግስት ተቃዋሚ ቡድኖችን ኢላማ ያደረገ ነው ሲሉ በኡጋንዳ የመብት ተሟጋች ድርጅቶችና የሕግ ባለሙያዎች ጥምረት የመሰረቱትን ክስ ዛሬ ለፍርድ ቤቱ አቅርበዋል። አዲሱ ሕግ ኮምፒውተርን ያለአግባብ መጠቀም በሚለው ድንጋጌ በኡጋንዳ ሕግ የተከለከሉ መረጃዎችን በማህበራዊ ሚዲያ ማተም፣ ማሰራጨትና ማጋራትን እንዲሁም የድብቅ ያልተገለጸና የሐሰት ማንነትን በድረገጽ ላይ መጠቀምን ይከለክላል። አምነስቲ ኢንተርናሽናል አስጨናቂ ሲል የተቸው የሕግ ማሻሻያ እንዲሰረዝ ጠይቋል። በኡጋንዳ 9 የመብቶች ቡድኖች ያካተተው ጥምረት በፓርላማው ተቃዋሚዎች ቡድን መሪ የነበሩትና 3 ዕውቅ የሕግ ባለሙያዎች አቤቱታቸውን ዛሬ ሐሙስ ለሕገ መንግስታዊ ፍርድ ቤት አቅርበዋል። የማሻሻያ ሕጉ የሕግ ተቃውሞ ሲቀርብበት ሁለተኛ ጊዜ መሆኑ ተመልክቷል። በኡጋንዳ ቻፕተር 4 የሚባለው ታዋቂ የመብቶች ተሟጋች ቡድን ሕጉ አሻሚና ግልጽ ባልሆነ መንገድ ሰዎች በማህበራዊ ሚዲያና ድረገጾች ላይ ያላቸውን ባህሪ ይቆጣጣራል ሲል ተችቷል። ጋዜጠኞችም ስለሚዘግቧቸው ሰዎች መረጃ ለመሰብሰብ የየትኛውን መስመር መተላለፍ እንደማይገባቸው ግልጽ አለመሆኑንም ድርጅቱ አስታውቋል። ህጉን ተላልፈው የተገኙ ሰዎች ለ10 አመታት የመንግስት ስልጣን መያዝ እንደማይችሉ የተደነገገ ሲሆን እስከ $3,900 ወይም 15 ሚሊዮን የዩጋንዳ ሺሊንግ ቅጣት ከ7 አመት እስር ጋር እንደሚጠብቃቸው ተገልጿል። ከኬንያ ዋና ከተማ ናይሮቢ ወጣ ብሎ በሚገኝ ሩዋካ በተባለ አካባቢ ግንባታ ላይ የነበረ አንድ ባለብዙ ፎቆች ህንጻ ዛሬ ሐሙስ ተደርምሶ 2 ሰዎች መግደሉን የአገሪቱ ባለስልጣናት አስታወቁ። ህንጻው ከወደቀበት አጠገብ ከነበረው የመኖሪያ ቤት ውስጥ የነበሩ 3 ሰዎች በአደጋ ጊዜ ሰራተኞች በህይወት መትረፋቸው ተነግሯል። ዛሬ ጧት መደርመሱ የተነገረው ህንጻ በሳምንት ውስጥ ለሁለተኛ ጊዜ መሆኑ የግንባታ ባለስልጣናት የገለጹ ሲሆን ይህን መሰሉ ደህንነታቸው ያልተጠበቁ የህንጻዎች ግንባታ በከተማውና ወጣ ባሉ አካባቢዎች እየተለመዱ መምጣታቸውን ሲያስጠነቅቁ እንደነበር ተመልክቷል። ባለፈው ማክሰኞም በከተማው ውስጥ በተደረመሰው ባለ ብዙ ፎቆች ህንጻ የኮንስትራክሽን ሰራተኞች መውጫ አጥተው እንደነበር ተገልጧል። ከቅርብ ጊዜዎቹ አደጋዎች በኋላ የአዳዲስ ህንጻዎች ግንባታ ደህንነትን አስመልክቶ ጥያቄ ያነሱት ዊሊ ካሙ የተባሉ የአካባቢው ነዋሪ እንዲህ ብለዋል።
This is becoming a menace in Kiambu, by the way. This is not the first or other instance.
በነገራችን ላይ ይህ በኪያምቡ ውስጥ ከፍተኛ ስጋት ሆኗል። ይህ የመጀመሪያው ህንጻ ወይም ክስተት አይደለም። በዚህ ሳምንት ውስጥ ብቻ 2 ህንጻዎች ፈርሰዋል። በዚህም የንጹሃን ህይወት አጥተናል። ባለፈው ወር የቀበርናቸው አንዲት ሴትና ልጆቿ ነበሩ። እነርሱም ተመሳሳይ ጣ የደረሳቸው ንጹሃን ናቸው። እነዚህ እኮ በህንጻ ውስጥ አልነበሩ፣ ግን ከቤታቸው አጠገብ ያለ ህንጻ ፈርሶ እናትና ልጆቿ እንደ ዘበት ሞተዋል። ስለዚህ እኛ የምንጠይቀው ይህ የወረዳው መንግስት ስራ ነው፣ የብሔራዊ መንግስቱ ስራ እንኳን አይደለም። የህንጻዎች ንድፍን ጨምሮ ሁሉንም የግንባታ ፈቃዶች መስጠት የወረዳው መንግስት ስራ ነው።
የመኖሪያ ቤቶች እጥረት ከፍተኛ በሆነባት ናይሮቢ የቁጥጥር ደንቦችን እየጣሱ በአቋራጭ የሚሰሩ የግንባታ ድርጅቶች በመብዛታቸው የህንጻዎች መደርመስ በጣም የተለመደ መሆኑ ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በዩናይትድ ስቴትስ በተደረገው የምክር ቤት አባላት ምርጫ የሪፐብሊካን ፓርቲ አብዛኛውን የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፉ ተገልጿል። ሳምንት ከፈጀው የድምጽ ቆጠራ በኋላ ዛሬ ይፋ በተደረገው ውጤት መሰረት የሪፐብሊካን ፓርቲ አብላጫውን የህዝብ ተወካዮች ምክር ቤት መቀመጫ ሲያሸንፉ፣ የዲሞክራቲክ ፓርቲ ደግሞ የህግ መወሰኛውን ምክር ቤት መቆጣጠራቸው ተመልክቷል። ይሁን እንጂ በመጪው ጥር ወር መጀመሪያ ላይ የምክር ቤቱን መቀመጫዎች የሚቆጣጠሩት ፓርቲዎች ሁለቱም በጠባብ ልዩነት ያሸነፉ በመሆናቸው አጀንዳዎቻቸውና ፖሊሲዎቻቸውን ለማስፈጸም ያላቸው ዕድል የተጣበበ መሆኑ ተገምቷል። የተከፋፈሉ ይሆናሉ በተባሉ ምክር ቤቶች ውስጥ ፕሬዚደንት ባይደን ዋና ዋና አጀንዳዎቻቸውን ለማስፈጸም ብርቱ ፈተና እንደሚጠብቃቸው ከወዲሁ እየተነገረ ነው። ዩናይትድ ስቴትስ የአጋሮቿን የደቡብ ኮሪያና የጃፓንን ደህንነት ለማጠንከር ያላትን ቁርጠኝነት መግለጿን ተከትሎ ሰሜን ኮሪያ ጠንካራ ወታደራዊ ምላሽ እንደምትሰጥ ካስጠነቀቀች በኋላ ዛሬ ሐሙስ የአጭር ርቀት የባለስቲክ ሚሳይል ለሙከራ ወደ ምስራቅ የባህሯ ክፍል አቅጣጫ ማስወንጨፏን አስታውቃለች። በአገሪቱ የሰዓት አቆጣጠር ከጧቱ 10:48 ላይ ከሰሜን ኮሪያ ምስራቃዊ የባህር ዳርቻ የተተኮሰው ሚሳይል በኮሪያና ጃፓን መካከል በሚገኘው ባህር ላይ ማረፉን አጎራባቾቿ አገሮች አስታውቀዋል። ሰሜን ኮሪያ በቅርብ ወራት ውስጥ ለሙከራ ካስወነጨፈቻቸው በርካታ ሚሳይሎች ይሄኛው የቅርብ ጊዜው ሲሆን በ8 ቀናት ውስጥ ለመጀመሪያ ጊዜ የተኮሰችው ባሊስቲክ ሚሳይል መሆኑም ተመልክቷል። አንዳንዶቹ ሙከራዎች ደቡብ ኮሪያና ዩናይትድ ስቴትስን ኢላማ ያደረጉ የኒውክሌር ጥቃቶች የአብነት ልምምዶች መሆናቸውንም ሰሜን ኮሪያ ቀደም ሲል ማስታወቋ ተመልክቷል። ብዙ ባለሙያዎች ግን ሰሜን ኮሪያ ውሎ አድሮ የተቀናቃኞቿን ትልቅ የመደራደሪያ አቅም ለመንጠቅ ስትል የኒውክሌር አቅሟን ማሳደግ ትፈልጋለች ማለታቸውን የአሶሲየትድ ፕሬስ ዘገባ አመልክቷል። የዩክሬንን እህል በጥቁር ባህር በኩል ወደ ውጭ ለመላክ የሚያስችለው ስምምነት ለተጨማሪ 4 ወራት መራዘሙን የዩክሬንና የቱርክ ባለስልጣናት ዛሬ ሐሙስ አስታውቀዋል። ቱርክና የተባበሩት መንግስታት ባለፈው ሐምሌ በሁለቱ ወገኖች መካከል መግባባት እንዲኖር ባደረጉት ጥረት በሩሲያው የዩክሬን ወረራ ሳቢያ ተቋርጦ የነበረውና በድጋሚ እንዲቀጥል የተደረገው ስምምነት የሚያበቃው በመጪው ቅዳሜ እንደነበር ተገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የስምምነቱ ጊዜ በመራዘሙ መደሰታቸው ገልጸው ይህ ወሳኝ የሆነ የስርጭት መስመር ያለምንም እንከን ክፍት ሆኖ የሚቀጥልበትን መንገድ ለማረጋገጥ የመንግስታቱ ድርጅት በቁርጠኝነት እንደሚሰራ ባወጡት መግለጫ አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያቀረቡት ስምምነት ጊዜ መራዘሙን አወድሰው ሞስኮ ስምምነቱን አላራዝምም ብትል ዓለም የማይቀበላት መሆኑን ሩሲያ በድጋሚ ስለመገንዘቧ ምልክት ነው ብለዋል። በጥቁር ባህር ወደብ እህል እንዲተላለፍ በተደረገው ተነሳሽነት እስካሁን 11 ሚሊዮን ሜትሪክ ቶኖች የሚደርስ የዩክሬን እህልን ለማስተላለፍ የተቻለ ሲሆን ከዚህ ውስጥ 2/3 የሚሆነው የተላከው ወደ ታዳጊ አገሮች መሆኑ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ሐሙስ ህዳር 8 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ፣ የዕለቷና አዘጋጅ ጽዮን ግርማ፣ የማህበራዊ ዝግጅቶቻችን አስተናጇ አባዮ ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጆርጊል ነው። እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። አሁን በቀጥታ ወደ ዕለቱ አብይ ርዕስ። የኢትዮጵያ ብሔራዊ ጸረ ሙስና ኮሚቴን ይፋ አደረገች። ኢትዮጵያ ውስጥ እየተንሰራፋ መጥቷል ያሉትና የሙስና አድራጎትን ለመቀነስ ብሔራዊ የጸረ ሙስና ኮሚቴ መቋቋሙን ጠቅላይ ሚኒስትር አብይ አህመድ ዛሬ ይፋ አድርገዋል። መንግስት የችግሩን አሳሳቢነት ተረድቶ ኮሚቴ ማቋቋሙን እንደሚያደንቁ ለአሜሪካ ድምጽ ገለጹት። የኢትዮጵያ ምጣኔ ሀብት ባለሙያዎች ማህበር ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ ስር የሰደደውን ችግር ይፈታል ብለው እንደማያስቡ ገልጠዋል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ በበኩላቸው የአስተሳሰብ ለውጥና ተጠያቂነት ካልሰፈነ በኮሚቴው ውጤታማነት እንደሚጠራጠሩ ነው የተናገሩት። ለዝርዝሩ መስፍን አራጌ።
ከትናንት በስቲያ ለሕዝብ ተወካዮች ምክር ቤት ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ሙስና ኢትዮጵያ ውስጥ በአሳሳቢ ሁኔታ መስፋፋቱንና ይህንንም ለመከላከል መንግስታቸው ብሔራዊ የጸረ ሙስና ኮሚቴ በአጭር ቀናት ውስጥ ይፋ እንደሚያደርግ የገለጹት ከትናንት በስቲያ ነበር።
በተለይ የገጠመን ሀገራዊ ፈተና የገጠመን ሀገራዊ ችግር እንደ እድል የወሰዱ ሰዎች ቀይ መስመር ያልነውን ሌብነት ቀይ ምንጣፍ አድርገውታል። አዲስ አበባ ውስጥ ኢትዮጵያ ውስጥ ፋይል መች ብቻ ነው የሚሄደው? በእግሩ አይሄድም። እንደ ማህበረሰብ ሌብነት እየተለማመድ ነው። በየሁሉም ተቋማት ሳይሰሩ የሚበሉ ነበር ድሮ። አሁን የሚሰራውን ሰው መርጠ ይበላል። ሰው እንዳይሰራ በሌብነት ቤት እንጂ ሀገር አይገነባም። ሀገር አልባ ቤት ደግሞ ዘላቂ ይሆናል። የሆነ ሆኖ በስራ አስፈጻሚ ተወያይተንበታል፣ በካቢኔ ተወያይተንበታል። ምናልባት በሁለት ቀን ሶስት ቀን ውስጥ ለህዝብ ይፋ እናደርጋለን። ሀገራዊ ኮሚቴ አቋቁመን ጥናት እያጠና እንገኛለን።
ጠቅላይ ሚኒስትር አብይ ዛሬ በማህበራዊ ትስስር ገጻቸው ላይ የብሔራዊ ኮሚቴውን መቋቋም ይፋ አድርገዋል። በአሁኑ ወቅት ሙስና የኢትዮጵያ የደህንነት ስጋት መሆኑን ያተተው የጠቅላይ ሚኒስትሩ ጽሁፍ በአገልግሎት አሰጣጥ፣ ከመሬት ጋር በተያያዙ አሰራሮች፣ በፋይናንስ ዘርፍ፣ በሽያጭና ግዢ ሂደቶች፣ በፍትህ አደባባዮች፣ በተለያዩ የመንግስትና የህዝብ ተቋማት፣ በልማት ድርጅቶችና በመሳሰሉት በሚያጋጥመው ሙስና ምክንያት ህዝቡ መማረሩን ጽሁፋቸው በስፋት አትቷል። መንግስት በቴክኖሎጂ የታገዙ ስራዎችን እያሳለጠ ስራዎችን ከእጅ ንክኪ ነጻ ለማድረግ በሙስና ወንጀል የሚሳተፉ አመራሮችንና ሌሎች ተዋንያንን ለህግ ለማቅረብ ጥረት ማድረጉን አውስተው ጦርነትና የኮሮና ወረርሽኝ የመንግስትን ትኩረት ወስደዋል ብለው ያሰቡ ሙሰኞች የግንኙነት አውታር ዘርግተው ኢትዮጵያን ለማጥፋት እየሰሩ ነው ሲሉ ነበር የገለጹት። መንግስት በጸጥታው ዘርፍ ያደረገውን በሙስናም ላይ እንደሚደግም ገልጸው የሙስና ተዋንያንን የማጋለጥና በህግ የመጠየቅ ተግባር እንደሚያከናውን በጽሁፋቸው ላይ ጠቁመዋል። መንግስት በጥናት በደረሰባቸው የመንግስት ሹመኞች፣ የመንግስት ተቋማት ሰራተኞች፣ አቀባባዮችና ጉቦ ሰጪዎች ላይ ምርመራ በማድረግ ላይ መሆኑን አመልክተው በሙስና ላይ የሚደረገውን ዘመቻ የሚያስተባብር የሙስና ተዋንያንን የሚለይና ለህግ እንዲቀርቡ የሚያደርግ ብሔራዊ ኮሚቴ መቋቋሙን ይፋ አድርገዋል። በዚህ ጉዳይ ላይ አስተያየታቸውን እንዲሰጡን የጠየቅናቸው የኢትዮጵያ ኢኮኖሚክስ ማህበር ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ መንግስት የጉዳዩን አሳሳቢነት በመረዳት ለመፍትሄ መዘጋጀቱ የሚያስመሰግን ነው ብለዋል።
ሀገራችን ካለችበት ብዙ ተግዳሮቶች ውስጥ አንዱ ትልቁ የሙስና ጉዳይ ነው። ሙስና በስፋት ተንሰራፍቷል። የኢኮኖሚው ትልቅ መቀርሳ ሆኗል ማለት ይቻላል። ሙስና ህጋዊ እስከሚመስል ድረስ አንዳንድ አገልግሎቶች ተመን ሁሉ ወጥቶላቸው የሙስና ተመን በጣም የተስፋፋበት ጊዜ ላይ ነው ያለነው እና በጣም ሲሪየስ ፕሮብለም ሆኗል። ለዚህ መፍትሄ መፈለግ አስፈላጊ ነው። መንግስት ይህን ተገንዝቦ በአንድ በኩል መፍትሄ መፈለግ አለበት፣ ይሄ ነገር መቀረፍ አለበት ማለቱ እንደ መልካም ጎን ነው የማየው፣ ያንን ቁርጠኝነት ማሳየቱ።
ከችግሩ ስብስብነትና ረጅም ጊዜ መዝለቅ አንጻር ኮሚቴ መቋቋሙ ሙስና ለበዘላቂነት ሊፈታው ይችላል ወይ ለሚለው ጥያቄ ግን ጥርጣሬ አላቸው ፕሮፌሰሩ።
አሁን የተካሄደው አይነት መፍትሄ እንደ በዘመቻ ወይም በኮሚቴ እንፍታው የሚለው በጊዜያዊ እፎይታ ለመስጠት በተወሰነ ደረጃ ይረዳ ይሆናል እንጂ ዘላቂ መፍትሄ ይሆናል ብዬ አላምንም። ምክንያቱም ይሄ በጣም ሲስተሚክ የሆነ በጣም ረጅም ጊዜ የቆየ ብዙ ትስስር ያለው ነው ይሄ ሙስና መሰረቱ ማለት ነው። አሁን ያለው ሁኔታ ይሄንን ይቋቋማል ተብሎ የተቋቋመ ራሱን የቻለ ኮሚሽን አለ፣ የጸረ ሙስና ኮሚሽን የሚባል ማለት ነው። እሱ ኮሚሽን እያለ እንደገና ደግሞ ሌላ ተጨማሪ ኮሚቴ ማዋቀሩ ትንሽ እንትን ይለኛል። ያንን ኮሚሽን የአቅም ችግር ካለበት የስትራክቸር ችግር ካለበት አጠናክሮ አጠቃላይ የአሰራር ስርዓት ላይ የቼክ ኤንድ ባላንስ ሲስተም ያለውን መዘርጋት ካልሆነ በስተቀር እንደው በዘመቻ ኮሚቴ ተዋቅሮ ኮሚሽን ባለበት እንደገና ተጨማሪ ኮሚቴ ተዋቅሮ የሚመጣው መፍትሄ ዘላቂ መፍትሄ ነው የሚል እኔ እምነቱ የለኝም። የሙስና ችግር በጣም ሚኒመም የሆኑባቸው ሀገሮችን ብታይ ኮሚቴም የላቸውም፣ ጸረ ሙስና ኮሚሽን የሚባል ራሱ የላቸውም። ራሳቸው ስርዓት ግን ለሙስና ተጋላጭ አያደርግም እና ያንን ስርዓት መዘርጋት ያስፈልጋል። ዲቴሉ በጣም በዛ ያለ ነገር ሊሆን ይችላል። እዛ ላይ ነው መሰራት ያለበት።
የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሂል ባፌ በበኩላቸው ሙስና እንደ ስራ በተቆጠረበት ሀገር በኮሚቴ ብቻ ችግሮች ይፈታሉ ብለው እንደማያምኑ ገልጸዋል።
ጸረ ሙስና ኮሚሽን አቋቁመን በኮሚሽን ደረጃ እንደ ሀገር አልሰራም። አሁን ባለንበት ሁኔታ ሙስናው ሌብነቱ ራሱ እንደ ስራ ነው የተወሰደው። ከዋናው ባለስልጣን እስከ ተራ ሰራተኛው ነው ሙስናው ያለው። ባለስልጣኑ ወደዚህ ሲመጣ ሌብነቱ እስካልተያዘ ድረስ ስራው ነው። የቀድሞ ጠቅላይ ሚኒስትር እንዳሉት ነፍሳቸውን ይማር መለስ ዜናዊ፣ ስራ ሆኖ ነው እኮ ያለው በኢትዮጵያ። ስለዚህ ይሄ የሜንታሊቲ ቼንጅም ጭምር የሚያስፈልገው ነው እንጂ አሁን በዚህ ኮሚቴ የሚፈታ አይደለም። ይሄንን ስራ ሊሰራ የሚሾም ሰው ራሱ ይፈተናል በዚህ ነገር።
አስተሳሰባዊ ችግርን በኮሚቴ መፍታት አይቻልም የሚሉት ዶክተር ራሄል አመለካከታዊ ለውጥ እንዲመጣ ሊሰራ ይገባል ባይ ናቸው።
ሰው ሄዶ ወይም ኮሚቴ ተቋቁሞ የሚያጸዳው አይነት ሳይሆን ኢትዮጵያ ውስጥ ያለው ሙስና ከዛ ያለፈ ነው፣ እያንዳንዱ ሰው ራሱን ካላጸዳ በስተቀር። ስለዚህ በቅንነት ይሄ የሄዱበት መንገድ የራሳቸውን ህዝብ፣ የራሳቸውን አባት እናት፣ የራሳቸውን ድሃ ወገን እየሰረቁ አንድ መንገድ በሌሊት ተነስቶ ሊያጸዳ የሚቀጠር ሰራተኛ እኮ ለቀጣሪው በክፍለ ከተማ የአንድ ወር ደሞዙን ወይም የሁለት ወር ደሞዙን ሳይሰጥ መቀጠር አይችልም። ሌሊት 10 ሰዓት ተነስቶ መንገድ የሚጠርግ ኢትዮጵያዊ ዜጋ ማለት ነው። ስለዚህ ከዚህ የወረደ ነገር ምንድን ነው? እያንዳንዱ ራሱን ነጻ ያውጣ። ይህንን ኮሚቴ አይጠብቅ። በተለይ የህዝብ አገልግሎት የሚሰጡ ክፍለ ከተማ ላይ ያሉ፣ ወረዳ ላይ ያሉ፣ በየክፍላተ ሀገሩ በተዋረድ ያሉ የመንግስት ባለስልጣናት፣ የስራ ኃላፊዎች፣ የህዝብ ተመራጮች ራሳቸውን ከዚህ ውስጥ ነጻ ያውጡ። የኢትዮጵያ ህዝብ ኮንሽስ ሆኖ ይሄን እንደሚያውቅ ወደ አይምሯቸው ተመልሰው ይዩ፣ ከዚህ ውስጥ ይውጡ። አገልግሎት ሳንከፍል ማግኘት አንችልም በኢትዮጵያ። ከዛ እንውጣ። ስለሚያገለግሉን እንደሚከፈላቸው እንዲያስቡ መጠየቅ ፈልጋል።
ፕሮፌሰር መንግስቱ አዲሱ ኮሚቴ የህግ ስርዓቱን እንዲጠናከር፣ አስተማሪ የቅጣት ውሳኔዎች እንዲተላለፉ የማስቻል ታሪካዊ ኃላፊነት አለበት ሲሉ፣ ዶክተር ራሄል ደግሞ በጠቅላይ ሚኒስትሩ የተቋቋመው ኮሚቴ መዋቅራዊ አደረጃጀት ይዞ ወደ ታች መውረድ አለበት ብለዋል።
ኮሚቴው የሚሰራባቸውን ዝርዝር ነገር ማየት ያስፈልጋል። ግን በተጠቆመ ቁጥር ወይም በታወቀ ቁጥር ሙሰኞች ላይ የሚወሰደውን እርምጃ ጠንከር ያለ መሆን አለበት። የሚጠቁመው ሰው የህግ ከለላ ሊኖረው ይገባል።
ይሄ ትክክለኛ ቁርጠኛነትን የያዘ ውሳኔ ከሆነ የጠቅላይ ሚኒስትራችን በስርዓቱ መስመር ነው ይሄን መዘርጋት ያለባቸው። ኮንትሮሊንግ ሜካኒዝም ሌብነቱ እስከ ላይ እስከ ታች ነው ያለ። ልክ ሌላውን ስራቸውን እንደሚያወርዱ ያህል በተዋረድ በዛ መሄድ ከቻሉ ብቻ ነው ላይክ ትንሽ እንኳን መፍትሄ ሊኖር የሚችለው።
ጠቅላይ ሚኒስትር አብይ የኮሚቴውን መቋቋም ይፋ ከማድረጋቸው ወጭ በአፈጻጸም ሂደትና በአደረጃጀቱ ዙሪያ የሰጡት ዝርዝር ማብራሪያ የለም። ይሁን እንጂ ከቀናት በፊት ከህዝብ ተወካዮች ምክር ቤት ጋር በነበራቸው ቆይታ መንግስታቸው በሙስና ላይ ይዞታል ያሉትን አቋም ሲያስረዱ ተከታዩን ብለው ነበር።
የተዘጋጁ ስልኮች አሉ፣ ቢሮዎች አሉ፣ መረጃ ሰነድ በማቀበል ቢያንስ ባናጠፋ እንኳን ለብነትን አንገት እንድናስደፋ በጋራ ነው።
ጠቅላይ ሚኒስትር አብይ ከሰሞኑ በፓርላማ ካስተላለፉት መልእክት በተጨማሪ በተለያዩ መድረኮች ላይ በሰጡት አስተያየት መንግስታቸው በሙስናና ሙሰኞች ላይ ጠበቅ ያለ እርምጃ እንደሚወስድ ጠቁመው ነበር። ዛሬ መቋቋሙ ይፋ የተደረገው ብሔራዊ የጸረ ሙስና ኮሚቴው የብሔራዊ መረጃና ደህንነት ዳይሬክተሩ ተመስገን ጥሩነህና የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስን ጨምሮ 7 አባላትን ያካተተ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። አድማጮች፣ ተከታዩ ርዕስ ደግሞ ዘላቂ የግጭት ማቆም ስምምነቱን ተከትሎ ለ1.5 ሚሊዮን ህዝብ የሚሆን የእርዳታ ምግብ ትግራይ ክልል መግባቱን የኢትዮጵያ መንግስት ያስታወቀበት ነው። ለሁለት አመታት የዘለቀውን ግጭት በዘላቂነት የማቆም ስምምነቱን ተከትሎ ምግብ የጫኑ ከ80 በላይ የሚሆኑ ተሽከርካሪዎች በአራት የመተላለፊያ ኮሪደሮች ትግራይ ክልል መግባታቸውን የአደጋ ስጋት አመራር ኮሚሽን አስታውቋል። ከስምምነቱ በኋላ ትግራይ ውስጥ 1.5 ሚሊዮን ሰው እርዳታ ማግኘቱን መንግስት ቢያስታውቅም ከህወሓት በኩል ግን የተሰማ ነገር የለም። የዓለም ምግብ ፕሮግራም እርዳታ የጫኑ ተጨማሪ ተሽከርካሪዎች ከኮምቦልቻ ተነስተው ወደ ትግራይ ክልል መግባታቸውን ዛሬ አረጋግጧል። ለዝርዝሩ ኬኔዲ አባተ።
የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር ዶክተር ሽፈራው ተክለማርያም የኮሚሽኑን የመጀመሪያ ሩብ ዓመት እቅድ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ትግራይ ክልልን ጨምሮ በጦርነቱ ለተጎዱ የአማራና አፋር ክልሎች አካባቢዎች ስለሚደረገው ድጋፍ አብራርተዋል። ኮሚሽነሩ ዛሬ ህዳር 8 2015 ዓ.ም ለቋሚ ኮሚቴው በሰጡት ማብራሪያ ከለጋሽ ድርጅቶች ጋር በመሆን በደቡብ አፍሪካ ፕሪቶሪያ ከተደረሰው ስምምነት በኋላ ወደ ትግራይ ክልል ለ1.5 ሚሊዮን ህዝብ ሊከፋፈል የሚችል የምግብ ድጋፍ መግባቱን ገልጸዋል። በጦርነቱ ለተጎዱ የአማራና አፋር ክልሎችም ድጋፍ እየቀረበ ነው ሲሉም አብራርተዋል።
ትግራይ ውስጥ ወደ 3 ቡድኖችን አስተማርተናል። ተርሶስት ቡድን እዛው በየሳይቱ ሆኖ በአንድ በኩል የኮርዲኔሽኑን ስራ እንዲሰራ እዛም አከባቢ ምናልባት በድምር ወደ 80 አከባቢ የሚሆኑ ተሳቢዎች እንዲደርሳቸው ተደርጓል። ከ80 በላይ ይሆናል። ይሄኛው የምግብና ጥራጥሬ አልሚ ምግቦችን የያዘ ነው። በአንድ ላይ ወደ 1.5 ሚሊዮን ማህበረሰብ ሊሸፍን የሚችል ድጋፍ ተደርጓል። አሁንም እየተደረገ ነው ያለው በእነዚህ አካባቢዎች። ትላንት ወዲያ ባለው እንት ላይ ያው ከሰላም ስምምነቱን ተከትሎ ማለት ነው በትግራይ አጎራባች አካባቢ በሆኑ ጉዳት የተደረሰባቸውን አካባቢዎች የአፋርና የአማራ ክልልን በአራት ቡድኖች የባለሙያ ቡድን በማደራጀት አሰስመንት አካሂደናል። ከአሰስመንቶችንም አስከትለን ወዲያውኑ የሰብአዊ ድጋፍ እንዲደርስ ተደርጓል። መረጃውም እጃችን ላለ ሰፊ የሆነ ድጋፍ ነው የተደረገው። ወደ 15-17 የሚሆኑ ከባድ የጭነት ተሽከርካሪዎች የጥራጥሬ እህልና የአልሚ ምግብ ድጋፍ እንዲደረግ ተደርጓል። ይህንኑም አስከትለን እዛ አካባቢ የሚሰሩ አጋር ፓርቲዎችም በተለይም WFP እና CRS የሚባሉ እዛ አካባቢ ተሰማርተው ስራ እንዲሰሩ ተደርጓል። በዚህ 2 ቀን በነበረው መረጃ እነሱም እነዚህን ድጋፎች ማድረሳቸውን አረጋግጠናል። እየደረሱ ናቸው።
እሳቸው ይህን ይበሉ እንጂ ከሰላም ስምምነቱ በኋላ ወደ ትግራይ ክልል ስለገባው የእርዳታ መጠን ከህወሓት በኩል እስካሁን የተሰጠ አስተያየት የለም። የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነሩ አምባሳደር ዶክተር ሽፈራው ተክለማርያም በዛሬው ማብራሪያቸው ወደ ትግራይ ክልል እርዳታ እየገባ ያለው በአራት መስመሮች እንደሆነም ተናግረዋል።
የህክምና እና የመሳሰሉ ማንቶችም እንዲደርስ ተደርጓል። በአለም ምግብ ፕሮግራም አካባቢም ፕሮግራም በኩልም የሚሰራ ስራ አለ። ስለዚህ በሁሉም በኩል በአራት መንገዶች በሰመራ አባላ መንገድ የሚሄድ ድጋፍ አለ። በጎንደር በኩል በጎንደር ሁመራ በኩል የሚሄድ አለ። ሽሬ፣ ሽራሮ፣ አክሱም፣ አድዋ ድረስ የሚዘልቅ ወደ ውስጥ የሚገባ ማለት ነው። ከጎንደር ደግሞ ከደባርቅ በአዲያርቃይ መይሰብሪ መስመር አድርጎ የሚሄዳለ። በሌላ በኩል ከወልዲያ ቆቦ አላማጣ ኮረም መስመርም ድጋፎች እየሄዱ ነው ያለው። እንደዛም ሆኖ ቅድም እንዳነሳሁት በዘላቂነት በእነዚህ አካባቢዎች ላይ የሚሰሩ ስራዎች በተለይም የሳይኮ ሶሻል ሰፖርትም ጨምሮ ሊሰሩ እንደሚገባ በደንብ አስተውለናል። እዛ በአካልም ጭምር ተገኝተን ያየናቸው አጋጣሚዎች ስለነበሩ ማለት ነው።
የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገው በሰጡት አስተያየት ትግራይ ክልልን ጨምሮ በጦርነቱ ለተጎዱ አካባቢዎች ሰብአዊ እርዳታን ከማድረስ ባለፈ በቀጣይነት የመልሶ ማቋቋም ስራዎችን በትኩረት እንዲሰሩ አሳስበዋል።
በአጠቃላይ በዚህ በሩብ ዓመቱ ውስጥ ብዙ ስራ ተሰርቷል። የሚቀጥለው ሩብ ዓመት ደግሞ ከዚህ የሰፋ ስራም ሊሆን ይችላል። የሰላሙ ሁኔታ ተረጋጋ ከሆነ በተለይ በሰሜኑ ክፍል በትግራይ ክልል በተለይ ከፍተኛ የህዝቡን የመድረስ በእርዳታ የመድረስ ብቻ ሳይሆን መልሶ የማቋቋም ስራ ከባድ ስራ ነው የሚጠብቀን። ይሄ እንግዲህ የአንድ ተቋም ስራ ብቻ ሳይሆን ሁሉም የሚመለከታቸው መስሪያ ቤቶች በቅንጅት አብሮ መስራት ያለባቸው ስለሆነ በትኩረት የሚሰራበት መሆን አለበት ብለን ነው የምገምተው። ተቋማትም የፈረሱበት ሁኔታ ነው ያለው በዚህ አካባቢ በጦርነቱ ምክንያት። ስለዚህ ሰፊ ስራ ነው የሚጠብቀን ማለት ነው እና ይቅናችሁ፣ እኛም በበኩላችን በሚያስፈልገው ሁሉ ከጎናችሁ እንቆማለን።
በተያያዘ የዓለም ምግብ ፕሮግራም WFP እርዳታ የጫኑ ተጨማሪ መኪኖች ከኮምቦልቻ ተነስተው ወደ ትግራይ ገብተዋል ሲል ዛሬ በትዊተር ገጹ አስታውቋል። ድርጅቱ እንዳለው በአሁን ወቅት በደቡብ ዞን አላማጣ ለ67000 ሰዎች የሚሆን 300 ቶን ስንዴ፣ አተር ክክና የአትክልት ዘይት እየተራገፈ ነው። ከሰኔ 2013 ዓ.ም ጀምሮ ለመጀመሪያ ጊዜ በጎንደር መስመር ወደ ሰሜን ምዕራብ ትግራይ እርዳታ የጫኑ የጭነት መኪኖች ስለመግባታቸው በትናንትናው ዕለት ለጸው WFP በሁሉም መስመሮች መንገዶች በመደበኛነት ክፍት ሆነው መቀጠላቸው ወሳኝ ነው ሲል አመልክቷል። ባለፈው ነሐሴ ወር ካገረሸው ጦርነት በኋላ WFP ወደ ትግራይ ክልል ለመጀመሪያ ጊዜ እርዳታ መላክ መጀመሩን ትናንት በትዊተር ገጻቸው የገለጹት የድርጅቱ ዋና ዳይሬክተር ዴቪድ ቢስሊም ይህ ጅማሮ መቀጠል አለበት ብለዋል። አክለውም ሁሉም ወገኖች ስምምነቱን ማክበር አለባቸው ያሉት ዳይሬክተሩ መሰረታዊ አገልግሎቶችም በአስቸኳይ መጀመር አለባቸው የሚል መልእክት አስተላልፈዋል። WFP እና ዓለም አቀፉ የቀይ መስቀል ማህበር በአየር ለሚያደርጉት የሰብአዊ ድጋፍ አቅርቦት ትናንት ወደ ሽሬ የሙከራ በረራ ማድረጋቸውን መግለጻቸውም የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ላመስግንና ወደ መቀሌ እናቅና። ለቁስል ማከሚያና መሰል ሕክምና አገልግሎቶች መስጫ ቁሳቁሶች የያዙ ሁለት ተሽከርካሪዎች መቀሌ መግባታቸውን ዓለም አቀፉ የቀይ መስቀል ማህበር አስታወቀ። ቁሳቁሶቹን መረከቡን የክልሉ ጤና ቢሮ ገልጦ ካለው ችግር አኳያ ሲታይ ግን አቅርቦቱ በጣም አነስተኛ ነው ብሏል። ሙልጌታ አጽብሃ ዝርዝሩን ይዟል።
ከትናንት በስቲያ ማክሰኞ ህዳር 6 2015 ዓመተ ምህረት ወደ መቀለ ገብቷል የተባሉ የዓለም አቀፍ ቀይ መስቀል ማህበር ICRC ሁለት ተሽከርካሪዎች አስመልክቶ ለአሜሪካ ድምጽ የተናገሩት በትግራይ ክልል ጤና ቢሮ የፋርማሲ ክፍል አስተባባሪ አቶ ገብረ እግዚአብሔር ወልደ ጆርግስ ሁለቱ ተሽከርካሪዎች 40 ቶን የህክምና ማሳለጫ የጫኑ ናቸው ብለዋል።
ICRC በሚባል ድርጅት በዚህ ሁለት ቀናት ጅማሮ የሚያስብል ህክምና አቅርቦት አምጥቶልናል። ግን ለጅማሮ ነው እንጂ ይሄንን እዚህ ግባ የሚባል አይደለም። አሁን መጥቶ ያለው ለህክምና ማሳለጫ የሚውሉ ለቁስለኛ መስፊያ ጎዝ፣ ቁስል ማከሚያና ከተዛማጅ የሆኑ ነገሮች ነው ይዘልን የመጣው። እነዚህ ሁለት መኪኖች ያለውን ክፍተት ለመቅረፍ ሳይሆን ያው እንደ ጅማሮ ጀምረዋል መጥተዋል። ካለው ፍላጎት ግን በጣም እዚህ ግባ የሚባል አይደለም፣ በጣም አነስተኛ ነው። ለአንድ ጤና ተቋም ወይም ከሁለት ጤና ተቋም በላይ የማይሸፍን ነው። ለዛውም ማሰለጫዎች ብቻ እና መድኃኒት የለውም። መሰረታዊ የሆኑ መድኃኒቶች የሉትምና ግን ይህንን ጅማሮ እኛ ተስፋ የሚሰጥ ነው።
በክልሉ የሚገኙ የጤና ተቋማት በጦርነቱ ሆን ተብሎ በመውደማቸውና ያለፉት 16 ወራት ደግሞ ወደ ክልሉ በመደበኛ መንገድ መድኃኒትና የሕክምና መሳሪያዎች ስላልገቡ በሽተኞች በብዛት ሞተውብናል ብለዋል አቶ ገብረ እግዚአብሔር።
በዚህ 16 ወራት ውስጥ ግን አንዳንድ በጎ አድራጎት ድርጅቶች በጣም አነስተኛ የሆነ መጠንና አነስተኛ የሆነ የአይነት ይዘት ያለው መድኃኒት ሲያመጡ ነበር። ይህንን ሲሰላ ከ5% ከሚፈለገው ከ5% በላይ የማይሸፍን ነው እና በዚህ 16 ወር ውስጥ ብዙ ጣውረዶች በሽተኞች ከመጠን በላይ መተውብናል። ብዙም በህመም የሚመጡ ጉስቅልናዎችን ተስፋፍቶ የቆዩበት ሁኔታ ነው ያለው። ጤና ተቋማት በጣም ተጎድተው በዚህ ጊዜ አንድ ጤና ተቋም የመጣው በሽተኛ ለማከም ሳይሆን ድንገተኛ በሙያዊ እገዛ ትንሽ ድጋፍ ለመስጠት ካልሆነ በስተቀር እዚህ ግባ የሚባል የሕክምና አቅርቦት እንደሌለ በጤና ተቋማት ውስጥ ያለን መረጃ።
የሰላም ስምምነቱ ከተካሄደ ከሁለት ሳምንት በኋላ ዘግይተው ነው እነዚህ የሕክምና ማሳለጫ ቁሳቁሶች የገቡት ያሉት አቶ ገብረ እግዚአብሔር፣ በቀጣይ የክልሉ ችግር ያገናዘበ መድኃኒትና የሕክምና መሳሪያዎች በመንግስት እንዲሁም ለጋሽ ድርጅቶች በአስቸኳይ እንዲገቡ ነው የምንጠብቀው ብለዋል።
ህብረተሰቡ ከተፈራረሙ ከመጀመሪያ ቀን ጀምሮ ነው እንዲመጣ ተስፋ አድርጎ የነበረው። 15 ቀን እየጠበቀ ነው የቆየው። አሁን መጣ መባሉም ጥሩ ጅማሮ ብሎ ነው እንደ ተስፋ እየወሰደ ያለው ማህበረሰቡ። በቀጣይም እየመጣ ነው የሚባለው። ዋናው ሊሸፈን የሚችለው ድሮ በነበረው የመንግስት መዋቅር አቅራቢው የመድኃኒት አቅራቢ ኤጀንሲ የሚባል አለ በአገር ደረጃ የተቋቋመ፣ በሱ ሰንሰለቱ ይዞ ሲመጣ ነው መድኃኒት መጣ ሊባል የሚችለው። ይህንን ውል መፈራረምና ተስፋ መፈነጥቅ መፈጠሩ ጥሩ ነገር ነው።
ወደ ትግራይ ክልል የምግብና መድኃኒት እርዳታ በመድርና በአውሮፕላን ለማስገባት እየሰራሁ ነኝ በማለት የኢትዮጵያ መንግስት ባለፈው ሳምንት ገልጾ ነበር። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አመሰግናለሁ ሙልጌታ። ተከታዩ የመጽሔት ርዕስ አድማጮች ኢትዮጵያ በመጪው ሳምንት ህዳር 19 የሚካሄደውን የመንግስታቱ ድርጅት አመታዊ የኢንተርኔት አስተዳደር ጉባኤ እንደምታስተናግድ ታውቋል። ይሁን እንጂ ትግራይ ክልል ላይ ተጥሎ የቆየው የኢንተርኔት እገዳ እንደቀጠለ መሆኑና 6 ሚሊዮን ሰዎችን ያለ ስልክና ኢንተርኔት አገልግሎት 2 አመታት ያህል ማቆየታቸው ፍሬድ ሃርተር ከአዲስ አበባ ዘግቦበታል። እንግዲህ ወልዲ ያቀርበዋል።
በጉባኤው ላይ ለመሳተፍ 2500 የሚሆኑ ሰዎች ወደ አዲስ አበባ እንደሚመጡ አዘጋጆቹ አስታውቀዋል። ይህም ከረጅም አመታት በኋላ በኢትዮጵያ መዲና የሚደረግ ትልቅ ስብሰባ ይሆናል። በአካል በጉባኤው መሳተፍ የማይችሉት በኢንተርኔት አማካኝነት በርቀት የሚሳተፉ ሲሆን ሰዎችን ማገናኘት እና ትርጉም ያለው የኢንተርኔት አቅርቦት በሚሉ ርዕሶች ላይ የሚቀርቡትን ውይይቶች ያደምጣሉ። በትግራይ የሚኖሩ 6 ሚሊዮን ሰዎች ግን መሳተፍ አይችሉም። በፌደራል ጦርና በህወሓት በሚመሩ ኃይሎች ከሁለት ዓመት በፊት ጦርነት ከፈነዳ በኋላ በሰሜኑ የአገሪቱ ክፍል ላይ ጥብቅ የሆነ እገዳ በመጣሉ የስልክና የኢንተርኔት አገልግሎት ተቋርጧል። ከሁለት ዓመት በፊት የሰላም ስምምነት ላይ ቢደረስም እገዳው አሁንም እንደቀጠለ ነው። የተባበሩት መንግስታት ድርጅት ጉባኤውን በኢትዮጵያ ለማድረግ መወሰኑ ግርምትን ጭሯል። የአሜሪካው የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር የሆኑት ሴናተር ጄም ሪሽ የተመድን ውሳኔ ስህተት ሲሉ ገልጸው ጉባኤው መካሄድ የነበረበት በዜጎች ላይ በተደጋጋሚ የኢንተርኔት እገዳ በማይጥል አገር ላይ መሆን ነበረበት ብለዋል። የቴክኖሎጂ ሚኒስትሯ ሁሪያ አሊ ኢትዮጵያ አስተናጋጅ መሆኗ አግባብነት እንዳለው በዚህ ሳምንት ተከራክረዋል። መንግስታቸው በህወሓት የሚመራውን ኢህአዴግ ከአራት ዓመት በፊት በመተካቱ ኢትዮጵያውያን በአሁኑ ወቅት እጠቅሳለሁ ሐሳብን የመግለጽ መብታቸው በታሪክ ታይቶ የማይታወቅ ነው ብለዋል።
ጥቂቱን ለመጥቀስ ባለፈው መንግስት የታገዱ ድህረ ገጾች እገዳው ተነስቶላቸዋል። የፖለቲካ እስረኞች ተፈተዋል። በስደት የነበሩ የፖለቲካ ሰዎች ወደ ሀገር እንዲገቡ ተጋብዘዋል። ባለፈው ያደረግነው ምርጫ በማንኛውም መለኪያ ተቃዋሚዎች በነጻ አጀንዳቸውን ያስተሙበት ነው።
እገዳውን በተመለከተ ውሪያ ክለው እንዳሉት በትግራይ በነበረውና በመቶ ሺህ የሚቆጠሩ በመቶበትና ሚሊዮኖች በተፈናቀሉበት ግጭት ወቅት መንግስት አገርን ለመከላከል ያሉትን እርምጃ ለመውሰድ ተገድዷል። በኢትዮጵያ እገዳ ያለው በትግራይ ክልል ብቻ አይደለም። የታጠቀ ቡድን ከመንግስት ጋር በሚዋጋበትና በሀገሪቱ ትልቁ ክልል በሆነው ኦሮሚያ ግንኙነት ተቋርጧል። ከሁለት ዓመት በፊት ከአጫሉ ሁንዴሳ ግድያ በኋላ በተከተለው ሁከት በአዲስ አበባ ኢንተርኔት ለሳምንታት ተቋርጧል። ፌሊሺያ አንቶኒዮ አክሰስ ናው የተሰኘ የኢንተርኔት መብት ግሩፕ ስራ አስኪያጅ ናቸው። እርሳቸው እንደሚሉት የኢንተርኔት ጉባኤው በትግራይ ክልል ስላለው እገዳ ትኩረት ለመሳብ ጥሩ አጋጣሚ ነው።
Ethiopian government has been responsible for a 2-year long internet blackout.
ለሁለት ዓመት ለተጣለው እገዳ የኢትዮጵያ መንግስት ተጠያቂ ነው። በትግራይም ሆነ በመላ ሀገሪቱ አገልግሎት መልሶ ለመቀጠል አስቸኳይ እርምጃ መወሰድ አለበት። የአፍሪካ ህብረትና አባል ሀገራቱ የሰብአዊ መብትን የመጠበቅና የማበረታታት ኃላፊነት አለባቸው። የኢንተርኔት እገዳውን ለማስቆም ይህ ለነርሱ ጥሩ አጋጣሚ ነው።
የኢትዮጵያው ጠቅላይ ሚኒስትር የጸጥታ አማካሪ የሆኑት አምባሳደር ሬድዋን ሁሴን በትግራይ አገልግሎቶች በመመለስ ላይ ናቸው ብለው ተናግረው ነበር። ለአሁኑ ግን ክልሉ ከቀረው ዓለም ተቆርጦ እንዳለ ነው።
አመሰግናለሁ። እንግዱ አድማጮች፣ የመጽሔቱ የትንታኔ ርዕሶች ይቀጥላሉ። ተከታዩ ደግሞ ኢትዮጵያ በመጪው ሳምንት ቀደም ብዬ በህዳር 19 የሚካሄደውን የመንግስታቱ ድርጅት የኢንተርኔት አስተዳደር ነበር ያስተዋወቅ ነው። አሁን ደግሞ የሰላም ስምምነቱ ኢኮኖሚያዊ መነቃቃት ይፈጥራል የተባለበት ነው። የሰላም ስምምነቱ የኢትዮጵያን ምጣኔ ሀብት ለማነቃቃት እንደሚያግዝ ባለሙያዎች እየተናገሩ ነው። ስምምነቱ በምጣኔ ሀብቱ ተዋናዮች ዘንድ የእርግጠኝነትን ስሜት ስለሚፈጥር የውጭ ብድርና የኢንቨስትመንት ፍሰት እንዲጨምር እንደሚያደፋፍሩ የምጣኔ ሀብት ባለሙያው አቶ ጌታቸው ተክለማርያም ለአሜሪካ ድምጽ ገልጠዋል። ሌላው ባለሙያ ዶክተር ስሜነህ ባሴ ደግሞ ስምምነቱ በጦርነቱ ሳቢያ ተቋርጦ የነበሩ ዓለም አቀፍ ድሎችን መልሶ ሊያስቀጥል እንደሚችል አመልክተዋል። ገብረ ሚካኤል ገብረ መድን ነው የተከታተለው።
በአንድ ሀገር ውስጥ ፖለቲካዊ መረጋጋት ከሌለ በኢኮኖሚ ውስጥ የመሳተፍ እርግጠኝነት ይጠፋል የሚሉት የኢኮኖሚ ባለሙያው አቶ ጌታቸው ተክለማርያም የሰላም ስምምነቱ ይህን ችግር መቀየሩን ይናገራሉ።
ኢኮኖሚያዊ እንቅስቃሴዎች በአጠቃላይ የተወሰነ መጠን ያለው ተገማችነት በኢኮኖሚ ውስጥ ይፈልጋሉ። ይሄ እንደ ፖለቲካል ኢኮኖሚ ተረጋግቶ የሚቀጥል ሲስተም ነው ወይ ብለው እርግጠኛ መሆንን ይፈልጋሉ። ሶ አይ ቲንክ የሰላም ስምምነቱ አንድ አሹር ያደረገው ነገር ምንድነው? ይሄ ሀገር እንደ አደጋ ኮንሲደር ሲደረግ የነበረውን የመፍረስ አደጋ ወደ ኋላ መለሰ። እሱ ደግሞ የኢኮኖሚ ተዋናዮች በአጠቃላይ እርግጠኝነትን መልሶ አመጣ እንደ ሀገር። ስለዚህ እሱ ትልቅ ሪሊፍ ነው። ኢንቨስተሮች ኢንቨስት ለማድረግ እንዲያስቡ ያስችላል። አበዳሪዎች ኦኬ ይሄ ሲስተም እንዳለ እንደ ሲስተም ይቀጥል ከሆነ እናበድረው እንችላለን ሊበደር የሚችል ነው ብለው ኮንሲደር ያደርጋሉ።
የሰላም ስምምነቱ ከአበዳሪዎች ጋር በመነጋገር የብድር ሽግሽጎችን ለመጠየቅ ያስችላል። ከግጭቱ ጋር ተያይዘው የመጡትንም ችግሮች ለማቃለል እድል ይሰጣል ይላሉ አቶ ጌታቸው።
የበጀት ጉድለት እየሰፋ የመጣ የበጀት ጉድለት እሱን ተያይዞ ደግሞ እሱን ለመሙላት እየሄድባቸው የነበሩ የዋጋ ንረትን የሚያባብሱ አይነት እርምጃዎችን ኢንክሉዲንግ ቀጥተኛ የሆነ የብሔራዊ ባንክ የገንዘብ ብድር ለመንግስት የሚሰጥ የገንዘብ ብድር እነሱን የመሳሰሉ ነገሮችን ማስተካከል የሚቻልበት እድል ይሰጣል። የሰላም ስምምነቱ ሌላኛው በነፊት እሱ ነው የሚሆነው።
የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ተመራማሪ የሆኑት ዶክተር ስሜነህ ባሴ በበኩላቸው የሰላም ስምምነቱ በጦርነቱ የወደሙ መሰረተ ልማቶችን መልሶ ለመገንባት እድል እንደሚሰጥ ይናገራሉ።
የኢኮኖሚ ድቀትና መሰረተ ልማቶችን በአጭር ጊዜ እንዲገነቡ ያግዛሉ። ኢኮኖሚያችን እንደገና ወደ ነበረበት እንዲመለስ ያግዛሉ። ሁለተኛ፣ በዚህ ጦርነት የማክሮ ኢኮኖሚ ስብራቶቻችን የታዩበት ነው። ከፍተኛ የዋጋ ንረት፣ ዋጋ ግሽበት እና የኑሮ ውድነት፣ ዜጎች መኖር ያልቻሉ፣ ስራ አጥነት በከፍተኛ ደረጃ የተንሰራፋበት፣ የውጭ ምንዛሬ ያጣንበት፣ በአጠቃላይ ኢኮኖሚያችን ማደግ የሚገባውን ያህል ያላደገበት ጊዜ ነው። ይሄ የኑሮ ውድነት እንዲሻሻል ከተፈለገ፣ ከድህነት እንድንወጣ ከተፈለገ ጦርነቱ ማቆሙ ግድ ነው የሚሆነው።
የሰላም ስምምነቱ በልማት ተዋናዮች ዘንድ እምነት ስለሚፈጥር የውጭ ብድርና ኢንቨስትመንት ፍሰት ሊጨምር እንደሚችልም ዶክተር ስሜነህ ጠቅሷል።
አሁን ያለው ገጽታ የጦርነት የስጋት ተቀርፎ የባለ ሀብቶችን የውጭ ሀገር ባለ ሀብቶችንም ሆነ ሌሎችንም መንግስታትንም ኮንፊደንስ ይጨምራል ማለት ነው። የውጭ ኢንቨስተሮች በሀገር ውስጥ መጥቶ ሀብቶቻቸውን ለማፍሰስ ማለኛቸውን ለማፍሰስ የሚያስችል ኮንፊደንስ ይኖራል ነው። ፒስና ሴኩሪቲ ሰላምና ደህንነት ለኢንቨስትመንት ትልቁ ኢንፑት ነው ተብሎ ነው የሚወሰደው። ስለዚህ ሰላም ሲኖር ማዕቀቦች የሚባሉ ነገሮች መነሳታቸው አሁንም እንዲነሱ ጥያቄ እየቀረበ ያለበት መናቀው ጉዳይ ነው። ከአጓ ጀምሮ ሌሎች ማዕቀቦችና ጫናዎች ይወገዳሉ ይነሳሉ። ስለዚህ የውጭ ምንዛሬ እጥረቶቻችን ለመቅረፍ ያግዙናል ነው።
ግጭቱና ጦርነቱ ለበርካቶች መፈናቀል ምክንያት መሆኑን የሚያወሱት አቶ ጌታቸው አሁን በዚህ የሰላም ስምምነት ምክንያት ተፈናቃዮቹ አምራቾች የሚሆኑበት ሁኔታ ይፈጠራል ብለዋል።
ብዙ የእርዳታ የሚፈልግ ህዝብ አለ፣ የለት እርዳታ የሚፈልግ ህዝብ አለ። ስለዚህ እሱ መድረስ ያልተቻለው ፖለቲካ ሴትመንት ስላልነበረ ሳይቲን ክሱ ከመጣ ሞይን የለት ደራሽ እርዳታ የሚፈልገውን ህዝብ ፍላጎት ማሟላት ይቻላል። ከዛ ደግሞ አልፎ ወደ ምርት ሰንሰለቱ እንዲገባ የሚደረጉ ድጋፎችን መቀጠል የሚያስችልበት እድል ይኖራል። በማምረት ረገድ ማምረት አቁሞ የነበሩ በምርት ሂደታቸው ተስተጓጉሎ የነበረ ኦር ደግሞ ማምረት የማይችሉ አይነት ተቋማትን ለይተን አሁን ወደ በተለያየ ድጋፍ መጠን ወደ ማምረት ስርዓት ውስጥ እንዲገቡ ማድረግ የሚቻልበት እድል ይፈጥራል።
እነዚህ በጎ ተጽዕኖዎች እውን እንዲሆኑ ግን የሰላም ስምምነቱን ተግባራዊ ማድረግ ግድ እንደሚል ባለሙያዎቹ ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች፣ ለምሽቱ መጨረሻ ወዳደረግነው የትንታኔ ርዕስ ነው የምንሻገረው። ለጋሾች በምስራቅ አፍሪካ በአስር ሚሊዮኖች የሚቆጠሩ ሰዎች በረሃብ እየተሰቃዩ ባሉባቸው አካባቢዎች ድርቁ ከቸነፈር ደረጃ ደርሷል የሚለው እስኪታወቅ መጠበቅ ሳይሆን አሁን ነው ሕይወት ለመታደግ የገንዘብ ድጋፍ ማድረግ ያለባቸው ሲሉ የዓለም አቀፉ የነፍስ አድን ኮሚቴ ኃላፊ ከትላንት በስቲያ ማክሰኞ ተናገሩ። ሮይተርስ ያደረሰንን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። የኢትዮጵያ፣ የኬንያና የሶማሊያ አካባቢዎች ባለፉት 40 ዓመታት ውስጥ በአካባቢው ከታየ ሁሉ እጅግ ለከፋ ድርቅ መጋለጣቸውን ተከትሎ የሶማሊያ ከፊል አካባቢ የተባበሩት መንግስታት ድርጅት እንዳመለከተው ድርቁ ከቸነፈር ደረጃ መድረሱ ሊታወጅ ነው። የዓለም አቀፉ የነፍስ አድን ኮሚቴ ፕሬዚዳንት ዴቪድ ሚሊባንድ ከትላንት በስቲያ በርቀት በቪዲዮ አማካኝነት ባደረጉት አጭር መግለጫ ሲናገሩ እርምጃ ለመውሰድ ሁኔታውን በርቀት ሳይሆን ፊት ለፊት በማየት አሁኑኑ ነው ማድረግ ያለብን ብለዋል። አካባቢው ለተከታታይ አምስተኛ ጊዜ ነው የዝናብ እጥረት የተከሰተበት። የምስራቅ አፍሪካው ድርቅ በአየር ንብረት ለውጥና በዓለም አቀፍ የምግብ ዋጋ መናር ሳቢያ ይበልጥ መወሳሰቡን ባለሙያዎች ይናገራሉ። IRC እንዳስታወቀውም በክልሉ በድርቁ ሳቢያ ያለቁት እንስሳት ቁጥር 10 ሚሊዮን መቃረቡን፣ የደቡባዊ ሶማሊያዋ የባይዶዋ ከተማ ለረሃብ የተጋለጡ ቤተሰቦች ምግብና ውሃ ፍለጋ ከተለያዩ አካባቢዎች ቀያቸውን ጥለው ወደዚያ በመፍለሳቸው የሕዝቧ ቁጥር በእጅጉ እየናረ መምጣቱም ተመልክቷል።
9 million cattle have died across the region in the last year really brought home to me quite the scale of what we are dealing with.
ባለፈው አመት በአካባቢው ቁጥራቸው 9 ሚሊዮን የሚደርስ የቤት እንስሳት ማለቃቸው የገጠመንን ፈተና ግዝፈት እንድረዳ አድርጉኛል። እንደውነቱ እነኚህ ከአጠቃላይ የዓለም የካርቦን ልቀት እጅግ አናሳውን ብቻ የሚወክሉ አገሮች ናቸው። ከአጠቃላዩ የዓለም የካርቦን ብክለት 1.2% ብቻ። ይሁንና በዓለም አቀፍ ደረጃ ከሚታየው የምግብ ዋስትና እጦት 70% ከዓለም ሕዝብ ቁጥር ደግሞ 6% ይዛል። በመሆኑም ያለውን አለመመጣጠንና በአየር ንብረት ለውጥ ሳቢያ በሰውና በተፈጥሮ ስርዓቶች ላይ እየደረሰ ያለውን ብርቱ ጫና መገንዘብ ይቻላል።
ኃላፊው አያይዘውም በዩክሬን ያለው ቀውስ ለጋሾች የሚሰጡትን ገንዘብ ወደዚያ እንዲያዛውሩ በማድረጉ ለምስራቅ አፍሪካ የምታደርገውን የገንዘብ ድጋፍ መጠን ያሳደገችው ዩናይትድ ስቴትስ ብቻ መሆኗን አመልክተዋል።
Too many donors are waiting for a famine declaration before they take action, but we know from the drought
በርካታ ለጋሾች እርምጃ ከመውሰዳቸው በፊት የተከሰተው ድርቅ ከራብና ከቸነፈር ደረጃ ደርሷል የሚለው ይፋ እስኪደረግ በመጠባበቅ ላይ ናቸው። ይሁንና እንደ አውሮፓውያኑ የዘመን አቆጣጠር በ2011 ዓ.ም በሶማሊያ በተከሰተው ድርቅ ካለቀው ቁጥሩ 250 ሺህ የሚደርስ ህዝብ ገሚሱ ለህልፈት የተዳረገው ቸነፈር ከመታወጁ አስቀድሞ ነው። ስለሆነም ይህንን አደጋ መታደግ የሚቻለው ተሽከርካሪ ውስጥ ሆኖ በጎን መስታወት በጨረፍታ እንደምናየው ትይን ሳይሆን በፊት ለፊቱ መስታወት ሙሉ በሙሉ እያየን ነው ባይነን። እና ማስፈላጊውን እርምጃ ለመውሰድ ድርቁ ከቸነፈር ደረጃ ደርሷል በሚል እስኪታወጅ ድረስ መጠበቅ የለብንም። አሁን ነው እርምጃ መውሰድ ያለብን።
በማድግ ላይ ላሉ አገራት የአየር ንብረት ለውጥን ተጽዕኖ ለመቋቋም የሚረዳ ገንዘብ ጉዳይ አስመልክቶ በቅርቡ ግብጽ ላይ በተካሄደው በአየር ንብረት ላይ ያተኮረው የተባበሩት መንግስታት ጉባኤ ከፍተኛ ክርክር የተደረገበት ሲሆን የምድሪቱን ግለት ለመቀነስ ያላቸውን ፍላጎትና ቁርጠኝነት ለማሳደግም ቃል ገብተዋል።
አልማጮች እዚህ ግድም ልዩ ማሳሰቢያ።
የ2022 የዓለም ዋንጫ በኳታር ያመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻይነሹን ጨዋታ የጥልቀት ዘገባዎች ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች በግጥሚያዎች ውስጥ ብልጭ የሚሉ ከዋክብትን ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን አሰልጣኞችን ተጫዋቾችን ከአሜሪካ ድምጽ ይከታተሉ። እንዲሁም ከአህጉሪቱ አራቱ ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ታምራዊ ኃይል አብረን እናጣጥም። የአሜሪካ ድምጽ ራዲዮ
አሁን ሸጋ ጊዜ የቪኦኤ አፍሪካ ለነገው ምሽት ለየት ያለ ፕሮግራም ይዞ ይጠብቃቸዋል። አድማጮች ሙሉ ዝግጅታችን የ22ኛውን የዓለም ዋንጫ የተመለከተ መሆኑን እንዳትዘነጉ ቀጠሯችሁ ከአሜሪካ ድምጽ ጋር ይሁን። የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ1922 እና 25 ሜትር ባንዶች የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። አሁን ወደ ተከታዩ ቅንብር ነው የምናልፈው። የቤት ዋጋ ምናርን ይመለከታል። በተለያዩ የኢትዮጵያ ከተሞች በተለይም በአዲስ አበባ የቤት መግዣ ዋጋ በከፍተኛ ሁኔታ መጨመሩ ብዙዎችን ከመግዛት እንዳገዳቸው ለአሜሪካ ድምጽ አስተያየት ሰጡ። አንዳንድ ነዋሪዎች ተናገሩ። የቤቶች ግንባታና የፍላጎት አለመጣጣም ለችግሩ ምክንያት መሆኑን የተናገሩ የምጣኔ ሀብት ባለሙያዎች መንግስት ለዋጋ ጭማሪ መንስኤ የሆኑ ጉዳዮችን መቆጣጠር አልቻለም ነው የሚሉት። የከተማና መሰረተ ልማት ሚኒስቴር በበኩሉ የቤቶች ገበያንና ተዋናዮችን የሚቆጣጠር አዋጅ እያወጣ ነው ይላል። አዲስ ቸኮል ነው የተከታተለው።
አቶ ታደሰ አዱኛ ይባላሉ። የአዲስ አበባ ከተማ ነዋሪ ናቸው። በመምህርነት ሙያ ለተሰማሩት ተታቸው ቤት ለመግዛት ወደ አንድ አመት ለሚጠጋ ጊዜ የቤት ዋጋ ሲያጠያይቁ ቆይተዋል።
የአዲስ አበባ ቤት ግዢና ሽያጭ በጣም ከባድ ነው። በየቀኑ እየጨመረ ነው የሚሄደው። አሁን ያለው ሽያጭ በጣም ኦቨር ነው የጨመረው። ከዚህ በፊት 2-3 ሲሸጥ የነበረው እስከ 10 እስከ 15 ሚሊዮን እየተሸጠ ነው በአሁን ሰዓት። ከዚህ በፊት አንድ እህቴ የሆነ ብር አጠራቅማ ከዛ ለእህቴ ልገዛላት ፈልጌ ነበርና 3 ሲባል የነበረውን ቤት ዛሬ 10 ሚሊዮን 11 12 ነው እየተባለ ያለው።
ገብሬ ኮሚሽን ስራዎች የተባለ ድርጅት መስርተው ገዥና ሻጭን የማገናኘት ስራ የሚሰሩት አቶ ገብሬም ይህንኑ ሐሳብ የሚያጠናክር አስተያየት ነው ያላቸው።
ያው እንግዲህ የቤት ገበያው ከቀን ቀን እየጨመረ ነው። ግን አሁን በቅርብ ከሁለት ወር ከሶስት ወር ኦልሞስት ቀን በቀን ማለት ይቻላል ገበያው ትንሽ እየጨመረ ነው። እንቅስቃሴ ደግሞ በዛው ልክ እየቆመ ነው ያለው። አሁን ያው ብዙ የሚገዛ የለም። ዋጋው ጨምሯል፣ መሬት ተወዷል፣ ቤት ተወዷል። አምና 150 ካሬ ቪላ ቤት 3.2 ሰርቪስ ያለው 5 ሚሊዮን ሲሸጥ የነበረ ዘንድሮ ግን እስከ 10 እስከ 12 ሚሊዮን እንደ ሳይቱ ይለያያል። ለምሳሌ ምግብ ላይ የተወሰነ ነገር ይጨመር፣ ቤቶች ላይ ግን ትንሽ ጭማሪው ትንሽ በዛ ይላል። በዛ ላይ ጭማሪ ይታያል።
በተለይ ከአንድ አመት ወዲህ ከፍተኛ ዋጋ ጭማሪ የታየበት የቤት ገበያ በአዲስ አበባ ብቻ ሳይሆን የሀገሪቱን ዋና ዋና ከተሞች ሁሉ የሚመለከት ሆኗል። ድሬዳዋ ላይ የቤቶች ገበያን በቅርበት እንደሚከታተሉ የነገሩን አቶ አዲሱ አበበ የተባለ የከተማዋ ነዋሪ ስለ ድሬዳዋ የቤቶች ገበያ ያላቸው አስተያየት ከአዲስ አበባ የቤቶች ገበያ ጋር ተመሳሳይ ነው።
ድሬዳዋ ላይ አሁን ያለው የቤት ገበያ ያው እየጨመረ ነው ያለው። በፊት 1 ሚሊዮን የሚሸጥ የነበረ ቤት አሁን 2 ሚሊዮን ምናምን መሸጥ ተጀምሯል። አሁን እየነገርኩ ያለው ኮንዶሚኒየም ባለ አንድ መኝታ እስከ 1 ሚሊዮን ድረስ ይሸጥ ነበር። አሁን 2 ምናምን አሁን ገብቷል። እነዚህ ቪላ ቤቶች ደግሞ ያው በፊት እነሱ አሁን ኤልሼፕ ምናምን እስከ 2 ሚሊዮን ምናምን ይሸጡ ነበር። አሁን ላይ ግን እስከ 4 ሚሊዮን ገብቷል። ከዛ በላይ የሚሰሩ ይመራል።
በቤቶች ዙሪያ የተካሄደ ጥናት እንዳለ የጠየቅናቸው የምጣኔ ሀብት ባለሙያው ዶክተር አረጋ ሹመቴ የቤት ኪራይ፣ ምግብ ነክ ካልሆኑ ወጪዎች ከፍተኛ ዋጋ ግሽበት የሚስተዋልበት እንደሆነ ገልጿል። ከ2008 እስከ 2001 የፈረንጆች አቆጣጠር ባለው መረጃ ምግብ ነክ ካልሆኑ ወጪዎች ውስጥ የቤት ኪራይና ተያዥ ወጪዎች 34.9% እንደሚሸፍኑም ዶክተር አረጋ ይናገራሉ። የቤት ሽያጭ ላይ ግን ራሱን የቻለ ጥናት ባለመደረጉ የቤቶች ገበያ ጭማሪም እንደሚመስል በአሃዝ ማስደገፍ እንደማይቻል ገልጸው ከፍተኛ ዋጋ ጭማሪ እንደሚስተዋልበት ግን ይስማማሉ። የዋጋ ንረቱ መንስኤም እንደሆነ የጠየቅናቸው ዶክተር አረጋ ሹመቴ አንደኛው ምክንያት ከአቅርቦት ችግር ጋር የተያያዘ ነው ይላሉ።
አቅርቦትና ፍላጎቱ አልተጣጣመ። አቅርቦቱ ፍላጎቱ ጋር በእጅጉ በጣም የተራራቀ ነው። አቅርቦቱ ለምን አልጨመርም ካልን አንዱ የፖሊሲ ችግርም አለ። ከመሬት ጋር በተያያዘ ግብአት አቅርቦት የለም። ለቤት ለመገንባት አስፈላጊ የሆኑ ነገሮች በከፍተኛ ሁኔታ ሲሚንቶ ከ2200 ብር እየተሸጠ ነው። 2100 ብር እየተሸጠ እኮ ነው አንድ ኪንታል ሲሚንቶ። ስለዚህ እንዴት ነው አንድ ሰው ቤት ልማት ላይ ሊሰማራ የሚችለው? ግለሰብም ሆነ በማህበር ተደራጀ አምራች። ስለዚህ ምርት ከሌለን አቅርቦት ከሌለ በሚፈለገው መጠን ከፍተኛ የሆነ ዋጋ ንረት አንድ ሱ
በኢኮኖሚው ላይ ስጋት በመኖሩም እንዳንድ የጥሪት መያዣ አማራጭ መታየቱም ተጨማሪ መንስኤ ነው ይላሉ ዶክተር አረጋ።
ሌላኛው ደግሞ አንጻራዊ አስተማማኝ ኢንቨስትመንት እየሆነ መጥቷል አሁን ቤትና መሬት። ስለዚህ ማህበረሰቡ ኢኮኖሚው ትንሽ አለመረጋጋት ነገር ሲተዋልበት ወደ የት ይሄዳል ማለት ነው? አስቴት ወደ መያዝ ይሄዳል ማለት ነው። የብሩ የመግዛት አቅም እየተዳከመ የሚሄድ አይነት ከሆነ ኢንቨስት ማድረግ ሌላ ቦታ ኢንቨስት ማድረግ አስጊ የሚሆንብ ከሆነ ሰው ሪስክ ፍሪ የሆነውን ኢንቨስትመንት መሬትና ቤት ይመርጥ። ስለዚህ ገንዘቡን ወደዛ ኢንቨስት ወደ ማድረግ አመጣው። ስለዚህ መንግስት የሚፈለገውን ያክል አቅርቦት የግብአት አቅርቦት ባለመምጣቱ ቤቶች እየደሙ አይደለም። ቅድም እንዳልኩ ኢኮኖሚው አለመረጋጋቱና የገንዘብ የመግዛት አቅሙ በቀጣይነት ባለው መልኩ እየተዳከመ መሄዱ ማህበረሰቡ አስቴት መያዝን ትልቅ ምርጫው አደረገው። ከዛ ውጭ ደግሞ መሀል ሰፋሪው በጣም ከፍተኛ ነው ቁጥሩ። መሀል ሰፋሪ ማለት ደላላው። ስለዚህ በአቅርቦትና ፍላጎት መሰረት የማይወሰን ዋጋ በሰዎች ጣልቃ ገብነት የሚወሰን ከሆነ ከፍተኛ የሆነ የዋጋ ንረቱ ቀጣይነት ባለው ይሄዳል ማለት ነው። አንድ ቤት ወይም አንድ ቦታ እኮ አክቹዋል ሳይሸጥ በትክክል ሳይሸጥ ዋጋው ከአንተ ከእኔ ወደ እኔ ሲመጣ እኔ ሲጀስ አናገር ሌላ ሰው ሲያናገር በሳምንታት እድሜ እኮ ግማሽ ሚሊየን ከዚህ በላይ አሁን ላይ እኮ ቤት ላይ ወይም መሬት ላይ የሚጨመረው ዋጋ ሚሊየንስ ነው እንጂ ኢን ታውዘንድ ሳለ በሚሊዮኖች ነው እንጂ አንተ ዛሬ ሳምንት 8 ሚሊየን የተባልከውን ቤት ዛሬ 2 ሳምንት ሴት 9 ሚሊየን ነው እንጂ 8 ሚሊየን 500 ሺህ 8 ሚሊየን 400 ሺህ አትባልም። ወይ 8 ሚሊየን 500 ሺህ ወይ 9 ሚሊየን እንዲህ ነው። በጣም በአስደንጋጭ ሁኔታ ዋጋው እየጨመረ ሄደ ያለው ማለት ነው።
በከተማና መሰረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ የሆኑት አቶ ጸጋይ ሞሼ ችግሩ መኖሩን አምነው የችግሩ ስፋት ግን በተጠቀሰው ልክ ማለትም እስከ 100% ጭማሪ የታየበት ሊሆን መቻሉን ይጠራጠራሉ።
ይህ ሀሳቡ እንስማማለን። እንግዲህ የቤት ዋጋ እየጨመረ ነው በሚለው እንስማማለን ሁላችንም። ነገር ግን ቁጥሮቹ ላይ የተወሰነ ሪዘርቬሽን አለ። ሪሊ 100% ነው ወይ የሚጨምረው የሚለው ላይ ትንሽ ማየት ይፈልጋል። ምክንያቱም አሁን የሴንትራል ስታቲስቲክስ የሚያወጣቸው መረጃዎች ስናይ አጠቃላይ ሀገራዊ ግሽበቱ 34% አካባቢ እንደሆነ ነው የሚያሳየው። እና ሪሊ 100% በላይ ጨምሯል አልጨመረም የሚለው አከራካሪ ነው። ዞሮ ዞሮ ግን ዋናው ቁም ነገር የቤት ዋጋ እየጨመረ ነው የሚሄደው የሚለውን ጉዳይ ያው ሁላችንም የምንቀበለው ነው። ለዚህ ደግሞ የተለያዩ መገለጫዎች አሉ፣ ዓለም አቀፋዊና ሀገራዊ መገለጫዎች አሉ። ያው በግሎባላይዜሽን ዘመን በዓለም አቀፍ ደረጃ የተከሰቱ ሁኔታዎች አሉ። የኮቪድ ወረርሽኝ አለ፣ የዩክሬን ጦርነት አለ። ሰው እነዚህ የኛንም ሀገር ያው በተወሰነ ደረጃ አፌክት አድርገውታል የዓለም አንዱ አካል እንደመሆናችን መጠን ከዚህ ሁኔታ አናመልጥም። የተለያዩ የግንባታ ግብዓቶች ከውጭ ቢመጡበት አለ። ስፔሻሊ አሁን የአርማታ ብረት ስናይ ወደ ዩክሬን በብዛት ይመጣል። ሰው እነዚህ አይነት ሁኔታዎች አሉ። የሀገር ውስጥ ሁኔታዎችንም ስናይ የተለያዩ ሁኔታዎች ተከስተዋል። በተለይም የሰሜኑ ጦርነት እንዳንድ ምክንያት የሚወሰድ ነው። ያው ለዋጋ ንረቱ በአጠቃላይ እንደ ሀገር ላለው የዋጋ ንረት ስፔሲፊካሊ በቤቶች ልማትም ይሄ እንዳንድ ምክንያት የሚወሰድ ነው። ከዚህ ባሻገር ግን የቤት ልማት ላይ ምንድን ነው የተለያዩ ስፔኩሌሽኖች አሉ። ምንድን ነው ነገ የቤት ዋጋ ይጨምራል በሚል ቤት ገዝቶ ማስቀመጥ አለ። ምንም ቫሊዩ አድ ሳያደርጉ ቤት ገዝቶ ማስቀመጥ።
ችግሩን ለመቀነስ ሊረዱ የሚችሉ የመፍትሄ ሀሳቦችን በተመለከተም የምጣኔ ሀብት ባለሙያው ዶክተር አረጋ ሹመቴ የሚሉት አላቸው። የቤት ገበያው የዋጋ ንረት ጎልቶ የሚታይባት አዲስ አበባን በተመለከተ ከተማዋ የኢኮኖሚ የፖለቲካና የማህበራዊ ጉዳዮቻችን ሁሉ ማዕከል መሆኗ ወደ ከተማ የሚፈልሰው ሰው ቁጥር የሚጨምር በመሆኑ እነዚህ ጫናዎች ለሌሎች ከተሞችን በማከፋፈል ከተማዋ ላይ ያለውን የቤት ፍላጎት በከፊል መቀነስ አንዱ መፍትሄ ነው ይላሉ። ሌሎች ከተሞችም ኢንቨስትመንትና የንግድ እንቅስቃሴ እንዲያስተናግዱ በማድረግ እንዲሁም አስተማማኝ ሰላም በማረጋገጥ አዲስ አበባ ላይ ያለውን ጫና መቀነስ ይቻላል ይላሉ ዶክተር አረጋ። እንደ ዶክተር አረጋ ዋናው መፍትሄ ግን አቅርቦትን መጨመር ነው።
ለመጨመር መሬትን፣ ግብዓትን ማቅረብ ይጠበቅባል። የግል አልሚዎቹም የመንግስት አልሚዎቹም ግለሰቦቹም ማህበራትም በትክክልና በፍጥነት በሚፈልገው መልኩ እንዲያለሙ ከፈለግ የመሬት አቅርቦት በጣም ማሳለጥ መቻል አለበት። የግብዓት አቅርቦት ማስተካከል መቻል አለበት። ከዛ ውጭ ደግሞ የቢሮክራሲ ነገሮች ማስወገድ መቻል አለበት። ግልጸኝነት መኖር አለበት። ይህ በጣም የተንዛዛ ኃይለኛ ቢሮክራሲ ሙስና የበዛበት ግንኙነት ቆ ከሚሰጠንበት አንዱ የመሬትና ቤት ጋር የተያዘው። ስለዚህ እነዚህን የመዋቅራዊ ችግሮችን የግብዓት አቅርቦት ችግሮችን ማስወገድ ስትችል አቅርቦቱን መጨመር። ይሄ በሌለበት ሁኔታ ዝም ብሎ እቆጣጠራለሁ፣ ዋጋውን ወስናለሁ፣ የቤት ኪራይ ዋጋን ወሰነው፣ በካሬ ይሄን ያላርገው፣ ለመኝታ ሲሆን ይሄ የአጭር ጊዜ ማስታገሻ ሆኖ ከማለፍ ውጭ ሌላ ምንም የሚፈይደው ነገር የለም። ለዛውም የሚፈጽመው የመንግስት መዋቅር ሲኖር ነው። የትኛው መዋቅር ፈጽሟልና ነው? ጠንካራ መዋቅር የሚባል ነገር አሁን ላይ የለም። ስሚንቱ ዋጋን እንኳን መወሰን የማይችል መዋቅር እኮ ነው አሁን ያለው። ር የማይችል ቢሮ ምናምን እኮ ነው አሁን ያለው። ስለዚህ የግብዓት ዋጋን አስተካክሎ በትክክለኛው ለፈላጊው ማድረስ ግብዓትን ማለት ነው ማድረስ የሚችል ተቋም እስካልተፈጠረ ድረስ አሁንም ገና ይቀጥላል። ብሎ ብሎ ኢኮኖሚው አንድ ቦታ ላይ ቀጥ ሊል ይችላል። ስለዚህ እኒህን አይነት አቅርቦትን መጨመር የሚችሉ ስራዎች መሰራት መቻል አለባቸው። እነሱ መሰራት ባልቻሉበት ቀጣይነት ያለው የቤት አቅርቦት ሊኖር አይችልም።
መንግስት የማይነኩ የሚመስሉ ነገሮች መንካት ካልቻለ የቤት አቅርቦት ችግሩ ዘላቂ መፍትሄ ሊያገኝ አይችልም ባይ ናቸው ዶክተር አረጋ።
ይሄ ሲባል መንግስት የማይነኩ ነገሮች ይገጥሙታል። አሁን እሷ ናት ችግሯ። በነገራችን ላይ መሬት ስትል የመሬት ፖሊሲ ማየት ይጠበቅብሃል። የመሬት ፖሊሲ ደግሞ መንግስት የማይነካት አንዷ የችግር አጀንዳው ነች። ግብዓት አቅርቦት ሲባል ቢሮክራሲውና ሙስናውን መዳፈርና መጋፈጥ የሚችል ጠንካራ መዋቅር። ስለዚህ አንዳንዴ የማይነኩ የሚመስሉ ነገሮችን፣ ፖሊሲዎችን፣ ስትራቴጂዎችን የማይነካ የሚመስሉ ባለስልጣንና ባለጉልበት መንካት ካልቻለ ይህን ችግር ማስወገድ አይቻልም። እና እኒህን አይነት ስራዎች ካልተሰራ የአቅርቦቱን ችግር መፍታት አይችልም። የአቅርቦቱ ችግር ካልተፈታ ደግሞ ዘላቂ መፍትሄ አይኖረውም። በፍላጎትን በመቀነስ ብቻ ዘላቂ መፍትሄ አይሆንም። እሱ ማስታገሻ ነው የሚሆነው።
አዲስና እንግዶችን አመሰግናለሁ። ክብራትና ክብራን አድማጮች፣ አራት አመት ተጠብቆ የሚመጣው የዓለም ዋንጫ በተለይ ለእግር ኳስ አፍቃሪዎች ልዩ ጊዜ ነው። ከደጃፍ ደርሷል። እሁድ የፊታችን እሁድ ነው የሚከፈተው። ታዲያ የነገ ቀጠሯችንን ቀደም ብለን እንዳስታወቅ ነው እስቲ እናስታውሳችሁ።
የ2022 የዓለም ዋንጫ በኳታር የአመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻ የለሽውን ጨዋታ የጥልቀት ዘገባዎች ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች በግጥሚያዎቹ ውስጥ ብልጭ የሚሉ ከዋክብትን ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን አሰልጣኞችን ተጫዋቾችን ከአሜሪካ ድምፅ ይከታተሉ። እንዲሁም ከአህጉሪቱ አራቱ ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ተአምራዊ ኃይል አብረን እናጣጥም። የአሜሪካ ድምፅ ራዲዮ
አሁን አድማጮች የቪኦኤ የአፍሪካ ቡድን ወይም የዓለም አቀፉን ውድድር የነገውን ዝግጅታችንን በልዩ ሁኔታ ለሚጠብቁ ለሚከታተሉ ሁሉ ነገ ዝግጅታችን ሙሉ በሙሉ በዚሁ ላይ ያተኩራል። ሌሎች ዝግጅቶቻችን መደበኛ ዝግጅቶቻችን ለጊዜው አይኖርም ማለት ነው። ስለዚህም ነገ ቀኑ ልዩ ነው። ለእግር ኳስ አፍቃሪዎች ከስፍራው የሚጠናቀሩ ባልደረቦቻችን በየአካባቢው ካሉበት የሚያሰናዷቸው ዝግጅቶች ሙሉ ዝግጅታችንን ይሸፍናሉ። ቀጠሯችሁ በድጋሚ ከአሜሪካ ድምጽ ጋር ይሁን። አሁን ስርጭታችንን ወደ ማገባደዱ እያመራን ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች የሚያስተላልፈውን ዝግጅት ለዛሬ ያሰናዳውን እዚህ ላይ አበቃ። ነገ አርብ ከምሽቱ 3 ሰዓት ላይ መልሰን እንገናኛለን። አስተናጋጃችሁ አሉ አከበደ ከአቀናባሪው አብራን ኃይሉና ከኦድሬስ ሪገስ የቴክኒክ መሐንዲሱ እንዲሁም ከተቀሩ ባልደረቦች ጋር በዚህ ተሰናበትን። ሰላም ደህና ደሩ። Thank you.